ይህ ፍኖተ ህብረት የኢህአፓ ሬዲዮ ነው።
ፍኖተ ህብረት የኢህአፓ ድምፅ ሬዲዮ ዘወትር ቅዳሜ ከሁለት ፒኤም ጀምሮ በድረገጽ www.finote.org እና በስልክ 401-347-0175 እንዲሁም ዘወትር እሁድ ከ3 እስከ 4 ፒኤም በ920 ኤኤም ጣቢያ የሚያስተላልፈውን ዝግጅት አሁን ይጀምራል። ዛሬ ቀኑ ሐምሌ 12 ቀን 2006 ዓመተ ምህረት ነው። አድማጮቻችን እንደምን ሰንብታችኋል? የዛሬ ዝግጅታችንን በዜና እንጀምራለን። ከዜናው ማስከተል ሳምንታዊ የዜና ዘገባችን ታንያችን ይቀርባል። በመጨረሻም ከፍኖተ ዲሞክራሲ ኢትዮጵያ እንደነድ ድምጽ ሁለት ተከታታይ ሐተታዎችን አሰምተን የዝግጅታችን ፍጻሜ ሆነናል። አሁን ወደ ዜናው። አርብ ዕለት ለጸሎትና በግፍ የታሰሩ የመፍትሄ አፈላላጊ ኮሚቴ አባላት ጋር ያላቸውን አንድነት ለመግለጽና የመፍትሄ ጥያቄውን በሰላማዊ መንገድ ለመጠየቅ ተሰበሰቡ ሙስሊሞች ላይ የወያኔ ፖሊስ ጭካኔ የተመላበት ድብደባ ሲፈጽምና አፈሳ ሲያካሄድ መሆኑን ከአንዋር መስጊድ አካባቢ የመጣው መረጃ ያመለክታል። የወያኔ ፖሊስ ለጸሎት የተሰበሰቡትን ሰላማዊ ሙስሊሞችን ለመደብደብና ለማፈስ እንዲያመቸው የራሱ ካድሬዎችንና ተላላዮችን ከአንዋር መስጊድ ውጪ ሆን ብሎ ከፖሊስ ጋር በማጋጨት ከአንዋር መስጊድ ውጪ ለጸሎት የተሰበሰቡት ሙስሊሞች ላይ የጭካኔ ድብደባ እንዲፈጸም ምክንያት መሆኑ ተገልጿል። የወያኔ ፖሊስ ከአንዋር መስጊድ ሰው እንዳይወጣና እንዳይገባ በመከልከል መስጊዱን አግብቶ መዋሉን ታውቋል። የወያኔ ፖሊስ ደህንነትና አጋዚ ጦር አንዋር መስጊድና መርካቶን አካባቢ በማሸበር ሱቆችን ሁሉ ለማዘጋት ተገደዋል። የወያኔ ፖሊስና አጋዚ ጦር በተኮሱት ጥይትም አንድ ሰው በጽኑ መቁሰሉ ተረጋግጧል። የወያኔ ቡድን አረመኔያዊ ድብደባና በጅምላ አፈሳ ህዝበ ሙስሊሙ ሰላማዊ ጥያቄ ለመመለስ ሞክሯል። ለሁለት ዓመት የዘለቀው የሙስሊሙ ጥያቄ እስከዛሬ በግድያ፣ በእስር፣ በድብደባ እንዳልተገታ ሁሉ ዛሬም የወያኔ አረመናዊ ድብደባና አፈሳ የመብት ትግሉን የበለጠ ያከታተለዋል እንጂ አያዳክመውም እያሉ የሙስሊም ህብረተሰብ አባላት ይናገራሉ። የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴን ባወጣው መግለጫ ወያኔ በህዝበ ሙስሊሙ ላይ የሚፈጽመውን ጭካኔ ድብደባ አውግዞ ለሰብአዊ መብት ለሰብአዊ መብትና ለዲሞክራሲያዊ መብት የሚታገሉትን በሰላማዊ መንገድ መብታቸውን ለጠየቁ ዜጎች መልሱ የጭካኔ ድብደባ መሆን የለበትም ብሏል። የህወሓቱ አባጫህዬ የሚመራው የሱፐር ኮርፖሬሽን ፕሮጀክት ከ20 ቢሊዮን ብር በላይ በኪሳራ መጥፋቱ የሚታወቅ ሲሆን የወያኔው ጠቅላይ ሚኒስትር አማካሪ የነበረው የኦህዴዱ ሽፈራው ጃርሶ ከአማካሪነት ተነስቶ የሱፐር ኮርፖሬሽን ዋና ስራ አስኪያጅ ተብሎ መመደቡ ታውቋል። የወያኔ መሪዎች አሁንም ለምን ስኳር ተወደደ፣ ለምን ስኳር ከገበያ ጠፋ የሚለውን ምላሽ ያልሰጡበት ሲሆን በቅርቡ ስራ የሚጀምረው የስኳር ፋብሪካ ስላለ እጥረቱ ይጠፋል በማለት ህዝቡን ለመደለል እየሞከሩ ነው። ወያኔ ከዱባይ ለሁለት ወር የሚሆን 1 ሚሊዮን ኩንታል ስኳር ከዱባይ ለመግዛት ማቀዱን አስታውቋል። ይህ በእንዲህ እንዳለም የመብራትና የውሃ መጥፋት፣ የስልክ መስመር አስተማማኝነት እየራቀ በሄደችበት ኢትዮጵያ ውስጥ መሰረታዊ ምግብ ሸቀጦች መጥፋት ህዝቡን ይበልጥ እያስጨነቀ መሆኑን በተደጋጋሚ ግዛት መዘገባችን ይታወሳል። ከቅርብ ጊዜ ወዲህ በስኳር መጥፋት የለስላሳ መጠጥ ፋብሪካዎችና የብስኩት ፋብሪካ ስራቸውን ሙሉ በሙሉ ለማቆም መደረጋቸው የተዘገበ ሲሆን የስንዴ ዱቄትን መጥፋቱ ዳቦ እየጠፋ መሆኑንና ለዳቦ ሰልፍ በሌሊት መሰለፍ ግድ እየሆነ መምጣቱ ታውቋል። ብዙ ዳቦ ቤቶች የሚሰጣቸው የስንዴ ዱቄት በመጥፋቱ ዳቦ ቤቶቻቸውን ለመዝጋት እየተገደዱ ሲሆን ለስንዴ ዱቄት መጥፋትና መወደድ የወያኔ ቡድን የሰጠው ይፋ ማብራሪያ የለም። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምፅ ነው። የአዲስ አበባ ሲኖዶስ ፓትርያርክ አቡነ ማትያስ ሙስናን አጠፋለሁ፣ የዘር አስተራርንን አጠፋለሁ በማለት ሲፎክሩና ሲምሉ እንዳልነበሩ ዛሬ አቡነ ማትያስ ሙስናን እያስፈቁ መሆናቸው ተጋለጠ። ከቤተ ክህነት አካባቢ የሚመጡ መረጃዎች እንደሚጠቁሙት ከሆነ አቡነ ማትያስ በኮሚቴ ታይቶ ሙሰኛ ተብሎ ከስልጣንና ኃላፊነት የተባረሩ የደብር አለቆችን ወደ ቦታቸው እንዲመለሱ ማዘዛቸው የታወቀ ሲሆን በተለይም ለትግራይ ተወላጆች ልዩ እንክብካቤና የተለየ ቦታ እየሰጡ መሆናቸው ምዕመናኑና የቤተ ክርስቲያን አገልጋዮችን እያሳዘነ መሆኑ ታውቋል። ወያኔ ለሚከተለው የዘርና የቋንቋ ፖለቲካ የኢትዮጵያ ኦርቶዶክስ ሃይማኖትንም በዘር ልጓም በማሰር በማሳረርነት እየተጠቀመ መሆኑ ታውቋል። የወያኔ ቡድን ባህር ገብ ውስጥ ያሉ ተቋሚዎችን ያለምንም ክስ ይዞ ካሰረ ሳምንቱን ያስቆጠረ ቢሆንም እስካሁን ድረስ ፍርድ ቤት አለማቅረቡ አገዛዙ በእስረኞች ላይ ያካልና የህሊና ጉዳት ሳያደርስባቸው አይቀርም የሚል ስጋትን ከፍ አድርጎታል። ወያኔ የአንድነት የሰላማዊ ፓርቲንና የሰማያዊ ፓርቲንና የአረና አመራርን ይዞ በማሰር እያሰቃያቸው መሆኑ ይታወቃል። የወያኔ ከፍተኛ ካድሮች በወያኔ ስርዓትና በቡድኑ ላይ እምነት እንደሌላቸው በየጊዜው ከሚነሱ ጥያቄዎች መገለጥ ይችላል። የወያኔ ከፍተኛ ካድሮች ለቡድኑ መሪዎች አስደንጋጭ የሆነ ጥያቄን ያቀረቡ ሲሆን አሁን ደግሞ የወያኔ ፓርላማ አባላት ለወያኔ መሪዎች በፓርላማ በየአመቱ መዝጊያ ወቅት አቤቱታና ጥያቄ ማቅረባቸው ታውቋል። የወያኔ ፓርላማ አባላት ቀጣዩ ዕጣ ፈንታችን ምን እንደሆነ የሚቀጥለው ወያኔ ምርጫ ድራማ ስለሚኖራቸው ቦታ ጥያቄ ያቀረቡ ሲሆን አንዳንድ የወያኔ ፓርላማ አባላት የህዝብን ይሁን የፓርቲያችንን ተልዕኮ መፈጸም አልቻልንም ብለዋል። የወያኔ ፓርላማ መሪዎች የቀረበላቸው ጥያቄና ቤታ በክረምቱ ወራት በተመረጣችሁበት ወረዳ ሄዳችሁ ህዝቡ ተስክሱ አንቁ የሚመስተስቷቸዋል። የወያኔ ፓርላማ አባላት በሙሉ ወያኔ መሪዎች መልካም ፈቃድ ፓርላማን ይቀላቀሉ እንጂ አንዳንድ የፓርላማ አባላት አገዛዙም ሆነ የወያኔ ፓርላማ ተጠያቂነት ያለው አሰራር እንዲኖር መጠየቃቸው አልቀረም። በወያኔ የፍትህ ስርዓት እጅግ እየተዛባና ያንድ ዘርና የአንድ ፓርቲ አምባገነን የብልነት ይበልጥ እየተስፋፋ መምጣቱ ታውቋል። በዚህ መሰረት በወያኔ ኦሮሚያ ፍርድ ቤት ውሳኔ ከእስር እንዲፈቱ የተወሰነባቸው እስረኞች በወያኔ ጸረ ሽብር ግብረ ኃይል ኃላፊዎች ትእዛዝ የፍርድ ቤቱ ትእዛዝ መታገሩ ተገልጿል። የወያኔው ኦሮሚያ ዳኞች ውሳኔ በወረቀት ላይ ብቻ የቀረ ሲሆን አቦ ታስሮ የሚገኙ ከ150 በላይ እስረኞች እጣ ፈንታም በአንድ ዘርና በአንድ ፓርቲ አባሎች የሚመራ የጸረ ሽብር ግብረ ኃይል ትእዛዝ መሰረት በእስር ቤት ለመቆየት ተገደዋል። ውሳኔያቸው ተግባራዊ ያለው ዳኞችም እየሰራን ያለነው ለህዝብ ነው ወይስ ለጸረ ሽብር ግብረ ኃይል በማለት ጥያቄ ቢያቀርቡም የወያኔው ጸረ ሽብር ግብረ ኃይል ግን የታሰሩት በሽብር ተግባር የተሰማሩ ስለሆነ አይፈቱም በማለት መልስ ሰጥቷል። ወያኔ የወዲን መሪዎችና ከፍተኛ ካድሬዎችን እንደማያምናቸው በተደጋጋሚ ጊዜያት ያሳየ ሲሆን አሁን ደግሞ ዳኞችን በተጠራራይ መመልከቱ ወያኔ የራሱ ዘርና ፓርቲ አባላት ውጪ የሚያምነው ሰውና ድርጅት መኖሩን በጠባብ ቡድን አባላቱ ሰፊውን የኢትዮጵያ ህዝብን አስጨንቆና አሸብሮ ለመግዛት መነሳቱን የሚያሳይ ሆኗል። የወያኔ ቡድን መሪዎች ህዝቡን በዘላለም ረድቶ ለመግዛት እንደ አይነተኛ መሳሪያ የሚጠቀሙበት ተቃዋሚዎችን ዝም ለማሰኘትና ወደ እስር ቤት ለመወርወር የሚጠቀሙበት ሽብርተኛ የሚለው ቃል ቀርቧል። ከ80 ቀን በላይ በግፍ ታስሮ ለሚሰቃዩ 3 ጋዜጠኞችና 6 ተማሪያን የወያኔ ቡድን በሽብርተኝነት ከሷቸዋል። የወያኔ ቡድን ሐሳባቸውን በነጻነት ስለገለጹ ብቻ ከወያኔ የዘርና የቋንቋ ፖለቲካ ውጪ ስለሚጽፉ ብቻ ከተቃዋሚ ፓርቲ አባላት ጋር ይሰራሉ፣ እንጂ መስራትና ማጥበር ሰልጥነው ወስደው ሌሎችን ለማሰልጠን አቅደው ነበር በማለት የከሰሳቸው ሲሆን ክሱ ፍጹም የፈጠራና የወያኔ ድርሰት ሙሉ ወዲያውኑ ተዘግቶበታል። የጋዜጠኞች መብት ተባባሪ ድርጅት ሲፒጄ የወያኔ ቡድን ጋዜጠኞችንና ጦማሪያንን በሽብርተኝነት መክሰሱን አስመልክቶ ባወጣው መግለጫ የወያኔ ቡድንን መሪዎች ጋዜጠኞችንና ጦማሪያንን በአስቸኳይ እንዲፈቱ ስራቸውንም እንዲቀጥሉ የጠየቀ ሲሆን ሐሳቡን በነጻነት የመግለጽ የሽብርተኝነት ተግባር አይደለም ያለው ሲፒጄ የወያኔ መሪዎች ጸረ ሽብርተኛ ህጋቸውንም አላግባብ የፖለቲካ ባላንጣዎቻቸውን ለማጥቃትና ጋዜጠኞችን ለማዋከብ ይጠቀሙበታል ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጂን ፊሲኪም ወያኔ በጋዜጠኞችና በጦማሪያን ላይ የከፈተውን የሽብርተኝነት ፋይል በነጻ ፍርድ ቤት ወያኔ በራሱ ህገ መንግስትና በዓለም አቀፍ ህግና ድንጋጌ መሰረት እንዲታይና ለህዝብ ግልጽ በሆነ ፍርድ ቤት እንዲታይ ጠይቋል። የሰብአዊ መብት ተመልካች ቡድንም በበኩሉ ጋዜጠኞቹ መታሰርና በሽብርተኝነት መከሰስ አግባብ ባለመሆኑ በነጻ እንዲፈቱ ጠይቋል። አድማጮቻችን ዛሬ ያዘጋጀነው ዜና አበቃ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተመሰረተበትን 42ኛ ዓመት ነሐሴ 17 ቀን 2006 ዓ.ም ምረት ወይም ኦገስት 23 2014 በደመቀ ሁኔታ ያከብራል። በዚህ ቀን በሚደረገው የአከባበር በዓል ላይ የተለያዩ ፕሮግራሞች ተዘጋጅተዋል። በዓሉን እንደተለመደው በደመቀ ሁኔታ አብራችሁን እንድታከብሩ ለወገን ኢትዮጵያውያን በሙሉ ጥሪያችንን እናስተላልፋለን። በዓሉ የሚከበረው ኦገስት 23 ቀን 2014 ዓ.ም ተብረት ቦታው ሴንት ጆርጅ ቦልሩም ኤንድ ኮንፈረንስ ሴንተር 4335 16ኛው መንገድ ዋሽንግተን ዲሲ 20011 16ኛውና ዌብስተር ላይ ነው። ባሉ የሚጀምረው ከ6 ፒኤም ጀምሮ ሲሆን ሰፊ የመኪና ማቆሚያ ቦታ ከህንጻው ጀርባ ያለ ከመሆኑም በላይ በመንገድ ላይ ማቆም ስለሚቻል የመኪና ማቆሚያ ችግር አይኖርም። አስታውሱ 43351616ኛው መንገድ ላይ ዋሽንግተን ዲሲ ኦገስት 23 ቀን 2014 ዓ.ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ 42ኛ ዓመቱን ያከብራል።
አድማጮቻችን በማስከተል ሳምንታዊውን የዜና ዘገባ ትንታኔያችንን እናቀርባለን። በቅድሚያ ግን ድረሶቹ የወያኔ የህዝብ ተወካዮች ምክር ቤት ተብያባሎች ስርዓቱ ላይ እምነት እንደሌላቸው እየተናገሩ ነው። የታሰሩ የፖለቲካ መሪዎች ዛሬም ፍርድ ቤት አልቀረቡም። ያረናው ፓርቲ አብርሃም ደስታ ከመቀሌ ወደ ማከላይ ምርመራ ገባ። ወያኔ የማስመሰል ፖለቲካውን ያቁም፣ የታሰሩ ጋዜጠኞች ባስቸኳይ ይፈቱ ሲል ሲፒጄ ጥያቄ አቀረበ። እንዲሁም በመጨረሻም በእለተ አርብ ባንዋር መስጊድ በኢትዮጵያ ሙስሊሞች ላይ የደረሰውን ጭፍጨፋ አስመልክቶ የሰዎች የተፈጠረበትን ዘገባለን። ተከታተሉት። የዘንድሮውን የሥራ ዘመን ሲፈጸም የህዝብ ተወካዮች ምክር ቤት ተብያባሎች ወደ ተመረጡበት ቦታ ወርደው ህዝቡን እንዲያነጋግሩና እንዲያወያዩ ብሉም የህዝቡን የልብ ትርታ እንዲሰሉ ተብሎ ወደ የወረዳ ሊላኩ መሆኑ ታውቋል። ወደ ወረዳዎች ለሚወርዱት የህዝብ ተወካይ ምክር ቤት ተብያባሎች ለእያንዳንዱ አባል ከፍተኛ ገንዘቦች እየተደረገ መሆኑንም ከውስጥ ታዋቂ ምንጮች የደረሰን ዜና ገልጿል። በሁለት ወር የክረምት ጊዜ ውስጥ ከአስር ቀን ያልዘለለ የማወያይ ስራ እንዲያደርጉ ታስቦ ለእያንዳንዱ አባል 10,000 ብር ወጪ ተደርጎ እንዲሰጣቸው ተወሰነ ሲሆን አባሎቹ ገንዘቡ ያንሰናል በማለት ሲያወስዱ መከታቸው ታውቋል። ከጊዜ ወደ ጊዜ በስርዓቱ ላይ እምነት እያጡ የመጡ የወያኔ ካድሮች አንዳችም አገራዊ ፋይዳ ያለው ውሳኔ ሳያሳልፉ ወንበር ሲያሞቁና እጅ በማውጣት አገልግሎት ሲያበረክቱ ለአራት ዓመታት የቆዩ ሲሆን በቀጣዩ ምርጫ እንሳፈፋለን በሚል ፍርሃት የተነሳ ከአባዱላ ጋር ሙግት ገጥመዋል። የህዝብ ተወካዮች ምክር ቤት አባሎች የተባሉት በመዝጊያው ዕለት ወደ ተወዳደሩበት ክልል በመሄድ ከህዝቡ ጋር እንዲመክሩና የህዝቡን ስሜት እንዲሰልሉ ግዳጅ የተሰጣቸው ቢሆንም በቀጣዩ ምርጫ ላይ መወዳደራቸውና ለመወዳደራቸው ስላልተነገራቸው የተለያዩ ጥያቄ ማንሳታቸውን ምንጮች ተናግረዋል። ካነሷቸው ጥያቄዎች መካከል ቀጣዩ ዕጣ ፈንታችን ምንድነው የሚሆነው? በመጪው ምርጫ ላይ እንሳተፋለን ወይስ የሥራ ዘመናችን አልቋል ተብሎ እንባረራለን የሚሉ ጥያቄዎች እንደሚገኙበት ታውቋል። ከአንድ ከደቡብ ክልል የመጣች አባል ኮከለን ህዝብን ሳንሆን ከፓርቲያችንም ሳንሆን እንደ ሸንኮራ ተነጥቀን ልንጣል ነው ወይ መቋቋሚያስ ምን ታስቦልናል በማለት እያነባች በጠየቀበት ወቅት አዛኞቹ ምክር ቤት አባሎች በጭብጨባ ማጀባቸው እና አባዱላን ግራ ያጋቡ ጉዳይ እንደነበር ዜናው ይገልጻል። በኩርፊያና በለክሶ የተጠናቀቀው የዘንድሮ የህዝብ መኳቸው ምክር ቤት አፈጉባኤ ተብዬ ጀምሮ እስከ ተራባሉ ድረስ አንገት በመድፋት የተለያዩ መሆናቸውን ከውስጥ ያገኘነው ዜና ይገልጻል። ለወያኔ ባለስልጣናት ያለው ታማኝነት እየቀነሰ የመጣው አፈጉባኤ ተብዬ አባዱላ ገመዳ አባላቱ ቁጣ የተቀላቀለበት ንግግር ሲያደርጉ በጥሙና ከማዳመጥ በስተቀር መልስ አለመስጠቱና የተፈቀደላቸው 10,000 ብር ያንሰላል ብለው እንቢ በማለታቸው እርምጃ አለመውሰዱ በወያኔ ከፍተኛ ባለስልጣናት እየተተቸ ይገኛል። የህዝብ ድጋፍ የሌለውና የገዛ ካድሬዎቹ ጭምር ትችት እያቀረቡበት የሚገኘው ፋሽስቱ የወያኔ ቡድን ባለፈው ሳምንት ተቃዋሚ ፓርቲ አመራር አባላትን እየመረጠ ለስሬ ዳረጋቸው መሆኑም ይታወሳል። የአንድነት ፓርቲ የህዝብ ግንኙነት ኃላፊ ሀብታሙ አያሌውና የድርጅት ጉዳይ ምክትል ኃላፊ ዳንኤል ሽበሺ፣ የሰማያዊ ፓርቲ ብሔራዊ ምክር ቤት አባል ሰብሳቢ አቶ ሸዋስ አሰፋ እንዲሁም የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አብርሃ ደስታ እጃቸው ከተያዘበት ከሐምሌ 1 2006 ዓ.ም ጀምሮ በማዕከላዊ ምርመራ እስር ቤት የሚገኙ ቢሆንም እስከዛሬ ድረስ ፍርድ ቤት እንኳን አለመቅረባቸው ታውቋል። አንድነት ፓርቲም ድርጅቱን በማውገዝ የታሰሩት በአስቸኳይ ፍርድ ቤት እንዲቀርቡ በፌደራል ፖሊስ የማዕከላዊ ምርመራ አዛዥና የጸረ ሽብር ቡድን አዛዥ ላይ ክስ መስርቶ ሐምሌ 8 ቀን ፍርድ ቤት እንዲቀርብ ተደረገ ቢሆንም ፍርድ ቤቱም ክሱን በመዝጋት የተከሰሱትን ወያኔ ባለስልጣናት በነጻ አሰናብቷቸዋል። እስረኞቹ እስከዛሬ ከጠበቃ ከቤተሰቦቻቸው ከወዳጅ ዘመዶቻቸውና ከሌሎችም ወገኖች ጋር እንዳይገናኙ ተከልክሎ ያሉ ሲሆን ያሉበት ሁኔታ የማይታወቅ በመሆኑ ስጋት አድሮብናል በማለት ለተመሰረተው ክስ ለይስሙላ በኮታ ማሞያነት የተቀመጠው የሆዴዱ የማዕከላዊ ምርመራ አዛዥ በችሎት ቀርቦ እንዲያስረዳ ቢደረግም ፍርድ ቤቱ ያላንዳች ጥያቄ በነጻ አሰናብቷል። እስረኞቹ ከሐምሌ 1 ቀን 2006 ዓ.ም ጀምሮ በማዕከላዊ ምርመራ እስር ቤት እንደሚገኙ የገለጸው የክሱ አቤቱታ በወንጀል ህግ ከህገወጥ ስርዓትና ያዝ አካልን ነጻ ማውጣት እንዲችሉ በጠበቆቻቸው አማካኝነት ወያኔ ፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸው አይዘነጋም። ጠበቆቻቸው ባቀረቡት የክስ አቤቱታ ላይ በዝርዝር እንዳስቀመጡት ከሆነ ተከሳሽ የፌደራል ፖሊስ ማዕከላዊ ወንጀል ምርመራ ዘርፍ እስረኞቹን አምላ አንድ ከረፋዱ 5 ሰዓት ከመንገድ ላይ በመያዝ በቁጥጥር ስር ያዋላቸው መሆኑን እጃቸው ከተያዘበት ወቅት ጀምሮ አንድም ሰው እንዳያገኙ ተደርጎ እንደሚገኙ በማተት አቤቱታውን ለካንጋሮ ፍርድ ቤት አቅርቧል። ጠበቆቹም አያይዘው እስረኞቹ እስካሁን የቆዩበት ናት ያደገኛ በመሆኑ የዋስትና መብታቸው ተከብሮ በውጭ ሆነው እንዲከታተሉ እንዲደረግ ጠይቀው ይሄ እንኳን የማይቻል ቢሆን በጠበቆቻቸው በቤተሰቦቻቸው በዘመዶቻቸው እንዲጎበኙ ፍርድ ቤቱ ውሳኔ እንዲሰጥ ጠይቀዋል። ወያኔ ራሱ ባወጣው ህግ መሰረት ማንኛውም ተጠርጣሪ እጁ በተያዘ በ48 ሰዓት ውስጥ ፍርድ ቤት መቅረብ እንዳለበት የሚደነግግ ቢሆንም ህጉን በመጣስ ያዛቸው ሰዎች በጨለማ ክፍል አስሮ እስከዛሬ ያላቀረባቸው መሆኑ ታውቋል። በተያዘ ዜና የአራዳ ፓርቲ ህዝብ ግንኙነት ኃላፊና መቀሌ ዩኒቨርሲቲ ሳይንስ የፖለቲካል ሳይንስ መምህሩ አራዳ ደስታ ከሌሎች የፖለቲካ እስረኞች በተለየ በመቀሌ ከተማ አቅራቢያ በሚገኘው እስር ቤት ውስጥ አስሮ ሲሰቃይ የሰነበተ መሆኑን አሁን ወደ ማዕከላዊ የተዛወረ መሆኑን ለፓርቲውና ለቤተሰቦቻቸው ቅርበት ያላቸው ወገኖች ገልጸዋል። በመቀሌ አጠገብ የሚገኘው እስር ቤት በምድር ውስጥ የተገነባና በትጥቅ ትግል ወቅት እነመለስ ከነሱ የተለዩ አቋም ያላቸው የተባሉትን የሚያሰቃዩበት እንደነበር ያጋለጡት ምንጮች ዛሬም የሚፈሩትንና በስልጣናቸው አሰጋናን የሚሏቸውን ዜጎች በድብቅ አስረው የሚያሰቃዩበት እንደሆነ ይናገራሉ። እስር ቤቱ በመሬት ውስጥ ተቦርቦሮ የተሰራ በመሆኑ የፀሐይ ብርሃን ጭምር ማግኘት እንደማይቻልና ብዙዎቹ ከእስር ቤት ሲወጡ ላይ ለስጉርነት የሚዳረጉ መሆናቸው ታውቋል። ከጥቂት ቀናት በፊት የአረና ትግራይ አባል የሆነው አብርሃም ደስታ ከታሰረበት መቀሌ እስር ቤት አምጥቶ ከሌሎች እስረኞች ጋር ማዕከላዊ ምርመራ እንዲገባ ያደረጉት መሆናቸውም እነዚህ ዜናዎች ይናገራሉ። ይህ በእንዲህ እንዳለ የወያኔ ቡድን በሽብርተኝነት ስም አፍሶ ለ80 ቀናት በማዕከላዊ ምርመራ ስራቸው የከረሙትና ያላንዳች ለውጥ በፍርድ ቤት ሲንከራተቱ የነበሩ ጋዜጠኞች ጉዳይ እስረኞቹና የህግ ባለሙያዎች ባልተገኙበት በዝግ ችሎት ፋይል ተዘግቶ ወደ ከፍተኛ ፍርድ ቤት ወርዷል። ለወራት ሲታይበት በነበረው በአራዳ ምድብ የመጀመሪያ ደረጃ ፍርድ ቤት ባለፈው ቅዳሜና ሰኞ ጋዜጠኞቹን ጠበቆቹን ባልተገኙበት በዝግ ችሎት የፌደራል ማዕከላዊ ምርመራ ፖሊስ ባቀረቡት አቤቱታ ብቻ ግራና ቀኙ ሳያይ ችሎቱ ፋይሉ ዘግቶ ወደ ከፍተኛ ፍርድ ቤት ማድረጉ ከህግ ወጪ የተፈጸመውን ብድና ነው የሚሉ አሉ። ሚያዝያ 5 እና 26 2006 ከስራ ገበታቸውና ከየመኖሪያቸው ተይዘው ለእስር የተዳረጉት እነዚሁ ጋዜጠኞችና ጦማሪያን እንደ ከባድ ወንጀለኛ ተቆጥሮ የዓለም አቀፍ ዲፕሎማቶች ጭምር ባሉበት እጃቸው በካቴና ታስሮ በአራዳ ምድብ የመጀመሪያ ፍርድ ቤት ለብዙ ጊዜ ሲመላለሱ የቆዩ ቢሆንም ሐምሌ 5 ቀን 2006 ዓ.ም ጠበቆችና እስረኞች ባልተገኙበት በሚስጥር ፋይሉ ተዘግቷል ተብሎ በመነገሩ ጠበቆቻቸውን ጭምር ግራ ያጋባ እንደሆነ ታውቋል። ሐምሌ 5 ቀን 2006 ዓ.ም በአራዳ ምድብ አንደኛ ወንጀል ችሎት ቀጠሮ የነበራቸው በመሆኑ ጠበቆቻቸው በስፍራው ተገኝተው በመጠባበቅ ላይ እንዳሉ እስረኞቹም ሳይመጡ ጠበቆቹም ሳይነጋገሩ በቢሮ ውስጥ ብቻ ፖሊስ ምርመራውን መጨረሱን በመግለጹ ፋይሉን እንዲዘጋ መደረጉ የህግ አግባብነት ያልተከለ ከባድ ውንብድና መሆኑን የህግ ባለሙያዎች ይናገራሉ። ፖሊስ ምርመራውን መጨረሱን ካስታወቀ እስረኞቹ የዋስትና መብት ሊከበር ሲገባ አሊያም ክስ ተመስርቶባቸው በህጋዊ ሂደት ፍርዱን ማጠናቀቅ ሲገባ ጠበቆቻቸው በችሎት እየተጠባበቁ ያለ በሚስጥር በቢሮ ውስጥ ፋይሉ ተዘግቷል ተብሎ ውሳኔ መተላለፉ አሳፋሪና ፍጹም ከህግ ውጭ ነው ብለውታል። ፋይሉ ከአራዳ ፍርድ ቤት ተዘግቶ ወደ ፌደራሉ ከፍተኛ ፍርድ ቤት ተዛውሯል ተብሎ ይነገር እንጂ ቀጠሮ መቼ እንደሆነ ለጠበቃው ሆነ ለእስረኞቹ ያልተነገራቸው በመሆኑ ጋዜጠኞችና ቤተሰቦቻቸው ጭምር ግራ ተጋብቶ እንደሚገኙ ታውቋል። ከሰኞ ሐምሌ 7 2006 ዓ.ም ጀምሮ ለሶስት ተከታታይ ቀናት ጉዳዩ የሚመለከታቸውን ክፍሎች በጠበቆቻቸው አማካኝነት ቢጠይቁ ምንም ምላሽ ያላገኙ ሲሆን ይህ ዘገባ እስከተጠናከረበት ጊዜ ድረስ ጋዜጠኞቹም ሆኑ ጦማሪያኖቹ በከፍተኛ ፍርድ ቤት ክስ ያልተመሰረተባቸው መሆኑን ለማረጋገጥ ተችሏል። በመጨረሻም ወያኔ በፖለቲካ ሐሳቡ በዘን ጋዜጠኞች ላይ የመሰረተውን የፈጠራ ክስ ማቆም እንዳለበት ለጋዜጠኞች መብት መከበር የሚታገለው ድርጅት ሲፒጄ የተባለው ዓለም አቀፍ ተቋም ጠይቋል። ለ80 ቀናት በማዕከላዊ እስር ቤት ያላንዳች ክስ ታስረው የከረሙት ጋዜጠኞቹ አንድም ክስ ሳይመሰረትባቸው ይልቁንም እንደ ከባድ ወንጀለኛ ለተቀረው የህዝብ ማስፈራሪያ በሚል እጃቸው በካቴና ታስሮ እንዲሰቃዩ በመደረጋቸው የሰብአዊ መብት ጥሰት የተፈጸመባቸው መሆኑን በማውገዝ የተለጠፈባቸው የፈጠራ ክስ ተነስቶ በአስቸኳይ እንዲፈቱ ጠይቋል። በሌላ ዜና አንድ ስሙ ያልተጠቀሰ የጋምቤላ ተወላጅ የሆነ ኢትዮጵያዊ ከተሰደደበት ከኬንያ የእንግሊዝ መንግስት የወያኔ ድጋፍና እርዳታ በመስጠት ብዙ አርሶ አደሮች ከቦታቸው ላይ እንዲፈናቀሉና በከፍተኛ ችግር ውስጥ እንዲኖሩ በማድረግ ወንጀል ፈጽሟል በሚል በእንግሊዝ ፍርድ ቤት ላይ ክስ ለመመስረት ያቀረቡት ጥያቄ ክሱ እንዲመሰረት እርዳታ የተሰጠው መሆኑ ታውቋል። ከሳሹ አርሶ አደር የእንግሊዝ መንግስት 1.3 ቢሊዮን የእንግሊዝ ፓውንድ አምባገነንና ጨፍጫፊ ለሆነው የወያኔ ድርጅት እርዳታ በመስጠት ብዙ ሺዎችን ቆጠሩ ዳርሶ አደሮች ከቀያቸው እንዲፈናቀሉና በሚያሰቅቅነት ውስጥ እንዲኖሩ ተባብሯል የሚል ክስ አቅርቧል። የእንግሊዝ እርዳታ የዳርሶ አደሮች ችግር ከመቅረፍና ኑሯቸውን ከማሻሻል ይልቅ የነዚህ አርሶ አደሮች ስቃይ ሁሉ ኑሮ ይበልጥ እንዲባባስ አድርጓል ብሏል። የክስ ለእንግሊዝ መንግስት አሳፋሪ ክስ ተጥቷል። ፍርድ ቤቱ ለአርሶ አደሩ የሚፈርድ ከሆነ የእንግሊዝ መንግስት የሚሰጠውን ለማስተካከል የሚገደድ መሆኑን ይገመታል። በወያኔ የሐሰት ፕሮፖጋንዳ የሚረታ ትግል የለንም፣ የንጹሃን ጭፍጨፋም ጊዜው ባለፈበት ፕሮፖጋንዳ ማርከስ አይቻልም በሚል የኢትዮጵያ ሙስሊሞች ዜና አለን። ወያኔ ዛሬ ባይነቱ ከፍተኛና ከባድ የተባለ የኃይል እርምጃ በታላቁ አንዋር መስጊድ ለጁማ ስግደት በተሰባሰቡ ሙስሊም ምዕመናን ላይ ወስዷል። ሶስተኛ ዓመቱን ለማስቆጠር እየተንደረደረ በሚገኘው የሙስሊም ህብረተሰብ በሰላማዊነት መብትን የመጠየቅ ሂደት ውስጥ የዛሬውን መሰል እጅግ ዘግናኝ የግፍ ቀናትን ለበርካታ ጊዜያት ሲያስተናግድ ቆይቷል። ይህ ግፍ በአካባቢ በጊዜና በሁኔታዎች ሳይገደብ በተለያዩ የኢትዮጵያ ከተሞች ሲወሰድና ሙስሊሙም ቤተሰቡን ወዳጁን በፖሊስ ሲነጠቅ መስጊዶች በደም ሲታጠቡ ጎዳናዎች ንጹሃን እንብርክክ መሄጃ ሲደረጉ አይተናል። የዚህ ሰለባ ሆነን የግፉ ተቃማሽም ሆነናል። የዛሬውን መሰል የአንድ አገር መንግስት ተብዬ ዘግናኝ እርምጃዎችን ከወሰደ በኋላ መንግስት የሰራውን ጭካኔ የተሞላበት ተግባር ሁሉ በመካድ ሰላማዊ ዜጎችን የቀውሱ የጭካኔ ተግባሩ የግድያው የአካል ጉዳት ሁሉ መንስኤና ተጠይቆ አድርጎ ሲያቀርብ ታዝበናል። ዛሬም ከተፈጸመውና እየተፈጸመ ካለው አሰቃቂ ድርጊት በኋላ የወያኔ ወታደሮች ረራ ያለባ ሰለባ የሆነው ሙስሊሙ መልሶ የወያኔን ክፋት በትር መሸፈኛ ተደርጎ እንደሚቀርብ መገመት ብዙም አይከብድም። ከዚህ ቀደም በነበሩት መሰል ሂደቶች ማንንም የሚታዘበውና በሚያምነው መጠን ሰላማዊነቱን በአመት አድባብ ድብደባና ቂም ያደረገፈው ሙስሊም ህብረተሰብ በመስጊዱ ውስጥ በፖሊሶች ዘግናኝ ህገወጥ ተግባር ተፈጽሞበት መልሶ ደብዳቢ፣ ባንክ ዘራፊ፣ እስላማዊ መንግስት አዋጅ የሚል ተቀጽላ በወያኔ አፈቀላጤ ሚዲያዎች ሲሰጠው አይተናል። ህብረተሰቡም የወያኔን አይናችሁን ጨፍኑ ላሞኛችሁ ተራ ፕሮፓጋንዳ ከመጤፍ ሳይቆጥ የወያኔን ህገወጥ ጭካኔ ተግባር በጀግንነት ሲያጋልጥ ቆይቷል። ይህም የወያኔ ጊዜው ያለፈበት የሙን ፕሮፓጋንዳ ገዢ አልባ እንዲሆን አድርጎታል። ሆኖም ወያኔ ዛሬም ካካሄደው አሰቃቂ እልቂት በኋላ መሰል ወንጀላዎች አያቅርብም ብሎ ማሰብ አይከብድም። ወያኔ ዛሬ በሰላማዊ ሙስሊሞች ላይ የወሰደውን ጭካኔ ተግባር በቅርቡ የሀገራችን ታሪክ ያልታየውን የጁማ ሰላትን እንዳይሰግድ ለከለከለበት፣ ከአንድ ሺህ በላይ ጾመኞችን ወደ እስር አላጋዘበት፣ በመቶች የሚቆጠሩትን የከፍተኛ ድብደባ ሰለባ አላደረገበት፣ የመስጊድን ክብር ለደፈረበት ወዘተ ሁሉ የፕሮፓጋንዳ መርከሻ ይፈልጋል። ለዚህም ደግሞ እንደተለመደው ፖሊስ ተደበደበ ከሚል እስከተገደለ፣ ባንክ ተዘረፈ፣ ንግድ ቤት ተዘጋ፣ አውቶቡስ ተሰበረ መሰል ተራ ወንጀላዎች እንደሚቀርብ ይገመታል። በዛሬው እጅግ በታቀደበትና ከ6000 በላይ የወያኔ ደህንነቶች ሲቪል ለብሰው ተገኝተውበታል በተባለው የጁማ ስግደት ሰላት ከመጀመሩ በፊት ግርግር በመፍጠርና ግርግሩን በማከታተል በይፋ ሰላም እንዲሰፍን እንደማይሹና አላማቸው በግርግር ሰበብ ሰላማዊን ህዝብ ማወክ፣ ማሰር፣ መደብደብ እንደሆነ በድጋሚ አረጋግጠውልናል። በዚህ ከታማኝ ምንጮች በተገኘ መረጃ እነዚህ ቅጥረኛ የደህንነት አባላት በአንድ አካባቢ ተሰብስበው በመከማቸት ግርግር በመፍጠርና ከሁለት አቅጣጫ በመሆን ድንጋይ በመወርወር የመኪናና የንግድ ቦታዎችን መስታወት የመስበር እንዲሁም በፖሊስ መኪና ፖሊስን ገጭቶ በመግደል እጅግ የተዋጣለት ተውኔት ሲተውን ውለዋል። የዚህ ትዕይንት ሁነኛ ዓላማው የወያኔ ልክ አልባ በደልና የጭካኔ ተግባር ለመሸፈን ነው። የኢትዮጵያ ህዝብ የዚህ አይነቱ ተራና ጊዜው ያለፈ ፕሮፓጋንዳ ሰለባ ይሆናል ባንገምትም አንዳንድ ነጥቦችን ማስታወስ አስፈላጊ ነው። ሙስሊሙ ህብረተሰብ ባለፉት 3 ለሚጠጉ ዓመታት ባካሄዳቸው ትግሎች ዋነኛ ባህሪው ሆኖ የቆየው ሰላማዊነቱ ነው። የተጣሰው መብቱን ለማስከበር ተገቢው ሰላማዊ የአተገባበር ኮሪደር ክፍት እንዲሆንና ልዩነቱን የሚያስወግድ እንዲሆን በማለም ሙስሊሙ የሃይማኖቱን መብቱን ጠይቋል። በዚህ ሂደት ከሰባ በላይ የሚሆኑ ሙስሊም ህይወታቸው በወያኔ እጅ የተቀጠፈ ሲሆን የመፍትሄ አፈላላጊ ኮሚቴ አባላቱን ጨምሮ በሺዎች የሚቆጠሩ ሙስሊም ዜጎች የመብት ጥያቄ በሰላም በመጠየቃቸው ብቻ ክፍያቸው ስር ሆኗል። መስጊዱ የተነጠቀበት ህብረተሰብ የሃይማኖት ወሮቹ እንዳይመርጥ የታቀበ ሙስሊም ህብረተሰብ በደሉን በመቻል ሰላማዊነት ብቻ የወያኔን ጸረ ሙስሊም ዘመቻ በመቃወም ይገኛል። ትግላችን ከማንኛውም አይነት የኃይል ግንዝንባሌ ነጻ የሆነው ሰላማዊነት ከምንም በላይ ድላችን እንደሆነ ስለምናምን ነው። የመፍትሄ አፈላላጊ ኮሚቴ አባሉ አህመድን ጀበል ከስሩ በፊት እንዳለው እኛ ምን ሞትለት እንጂ ምን ገድለት አላማ የለንም። ትግላችን ባላ ፍቃድ እስከ ድል ደጃፉ ድረስ ይቀጥላል። ድምጻችን ይሰማ፣ አላሁ አክበር በማለት የአርቡን ዜና በዚሁ ያጠናቅቃል። የዛሬው ጥቃት የሂደት መቀልበሻ ወሳኝ ዕለት ነው። በረመዳን ከባዱ መስዋዕትነት የከፈላችሁ ሁሉ ለመላ ኢትዮጵያን ባለውታችሁ ናችሁ። አርብ ሐምሌ 11/2006 ዛሬ በአዲስ አበባ ለአራተኛ ጊዜ መጠነ ሰፊ የሆነ ያለ እርምጃ ከመነሻው እስከ ማብቂያው በወያኔ ጠኝ ተነሳሽነት ተወስዶብናል። በአወሊያ ከሁለት ዓመት በፊት በኗርና በአምና ደግሞ በኢድ አልፈጥር መንግስት በንጹሃን ላይ ከወሰዳቸው እርምጃዎች በይዘቱም ሆነ በዝግጅቱ እጅግ የረቀቀው ዛሬ በአንዋር የተወሰደው መንግስታዊ ሽብር ነው። ሰላማዊ ትግላችን የክልሎችን ሳይጨምር በአዲስ አበባ ብቻ እንኳን ከደረሰበት ተደጋጋሚ ኃይል ጥቃት አንጻር ዛሬን ይደርሳል የሚል እምነት ኃይልም ብቸኛ አማራጭ ያደረገው ወያኔ የማይታሰብ ነበር። አንድስ ባነሳው ተመሳሳይ የምትግል ላይ ይህን መሰሉ ተደጋጋሚ ሰፊ ጥቃት ሲሰነዘር ሰላማዊ ትግል የደረሰበትን ከፍተኛ ደረጃ የሚያመላክትና ወያኔ በተደጋጋሚ ኃይል ውጪ ብልሃት አቅምና መንግስታዊ አስተዳደር ስርዓት እንደሌለው ፍንትክ አድርጎ የሚያሳይ ነው። ምስራፋት ጋር ተወዳዳሪ የማይገኘት የሚል የሚመካበት የጦር ኃይል መትረየስ ይጫኑ ፒካፕ መኪኖች ወረቀትና ድምጹን ከብሶቱ ጋር ይዞ ወጣ ጽዋል ማሰለፍ ወያኔ ህዝብን ለማስተዳደር ከዚህ የተሻለ አማራጭ እንደሌለው በቀጥታ እየተናገረ ነው። ህዝብ ሙስሊሙ እንደ ሰላማዊ ትግል መድረስ ያለበት ደረጃ ደርሷል። ቀሪው ጊዜ ማድረግ እየቻለ ያላደረጋቸው በርካታ ያመለካከትና የተግባር ለውጦችን ተግባራዊ ማድረግ ነው። የዛሬው ዕለት ከዚህ አንጻር የሂደቶች መቀልበሻለት ይሆናል። ዛሬ በቦታው የተደበደብን የታሰርን ከረጅም ጊዜ ወያኔ የብሪት ማባራት በኋላ ከመፈጸም ውጪ ከቀደሙ ወንድሞችና እህቶቻችን የተለየ ያስተናገድነው ግፍ የለም። የቀደሙ ወንድሞች ለሞቱለት፣ ለቆሰሉለት፣ ለታሰሩለት፣ ለተሰደዱለት ዓላማ ዛሬ ተራው የኛ ሆኖ በግፈኞች ተጠቃን። ዛሬ በቦታው የነበሩ ሙስሊሞች 100 ሺዎች ከመሆናችን ጋር እኛን ሊያጠቁ ከመጡ ሺዎች ፖሊስና ወታደር በቁጥርም ወንንም የላቅን ሆነን ሳለ ራሳችን ለዱላ ሳንፈል መስጠታችን ለነገው ህዝብ ሀገርና ሰላማዊ ትግላችን ያበራነው ችቦ ነው። የዚህና የመጥቶ ልጅ ባለውዳዎች ደም ዛሬ ተፈጠረው ግፍ የወሰኑት ያስፈጸሙትና የተገበሩት ግፍና ባህሉ ያደረገው የወያኔ መዋቅር ኃላፊዎች በሙሉ እንደቀድማን ባገነን መሪዎች ዋጋም ይከፍሉበት ቀን ሩቅ አይሆንም። እና በአመኖታችን ለመላ ለመደላደል ለከፈልነውና ለሰላማዊ ትግልና ለህዝብ መብት መከበር ስንል ለህዝብ ለዋልነው ውለታን ከንቱ ማስቀረው አያሉ አላህ ለከፈልነው መስዋዕትነት አቻ ውጤት እንደሚሰጣን እንጠራጠራለን። በዛሬው ዕለት የደረሱ ጉዳቶች ወያኔ እንዴት አቅዶ እንደተገበራቸው ምን ጉዳት እንዳደረሱ የተቀናበሩ መረጃዎች በተከታታይ ባላፍቃድ ይወጣሉ። በከተማ ቀናትም ሊወሰኑ የሚችሉ ተግባራዊ እርምጃዎች በአፋጣኝ ይሆናሉ። የዛሬ ጾማቸውን በሆስፒታልና በእስር ቤት ላደረጉ ወንድምናቶቻችን ቤተሰቦቻቸው እንዲሁም መላው ህዝብ ሙስሊም ፈጣሪ መልካም እንዳቸው እንድከፍላችሁ እንማጸናለን። በዚህ ጋጣሚ ዛሬ ምሽት ጨለማን ተገን በማድረግ የሀገር መጃ በየመስጊዶቹ ለመውሰድ መዘጋጀቱን የውስጥ ምንጮች አረጋግጠዋል። ይህ ወያኔ ዛሬ ባኗሪው ሰገር ምጃ ከተቃውሞ ጋር የማያያዝ ጸረ ህዝብ አስተሳሰብ የወለደው ለመሆኑ ተጨማሪ ማሳያ ነው። ሁላችንም የተራዊ እና የተሐጁድ ሰላት ላይ ሊወሰድ የሚችለው እርምጃ ታሳቢ ማድረግ አስፈላጊን ጥንቃቄ እናድርግ። ትግላችን ባላህ ፈቃድ እስከ ድል ደጃፎች ድረስ ይቀጥላል። ድምጻችን ይሰማ። አላሁ አክበር። እኛም ለዛሬ ያለን የዜና ዘገባችን በዚሁ ተጠናቀቀ።
ወንዱ ፈሮ የቆሙላ ጀግኖች በቶ ሜዳውቸው የቀሩላ እኔም በተጠቀቅ አለሁ ሽልላ ድቋና አፍሪካ
መንፈሳዊ ጥሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ኃይል ቅዱስ ገብርኤል ካቴድራል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ በመጀመሪያ መንፈሳዊ ሰላምታችን እያስቀደም የዘንድሮ የሐምሌ ገብርኤል የንግሥ በዓል እሁድ ሐምሌ 20 ቀን ወይም ጁላይ 27 ቀን ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያን፣ የሰንበት ቤት ትምህርት ቤት መዘምራንና በርካታ ምዕመናን በሚገኙበት ከሶስት ኤኤም ጀምሮ እስከ 1 ፒኤም በታላቅ ስነ ስርዓት ይከበራል። እንዲሁም በዕለተ ቀኑ ቅዳሜ ሐምሌ 19 ወይም ጁላይ 26 ከንጋቱ 5 ኤኤም ጀምሮ የማህሌትና የቅዳሴ አገልግሎት የሚኖር መሆኑን እናስታውቃለን። ኑ የእግዚአብሔርን ሥራ እዩ በሚለው መጽሐፍ ቅዱሳዊ ቃል መሰረት የደስታውና የበረከቱ ተሳታፊዎች ትሆኑ ዘንድ መንፈሳዊ ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ኢትዮጵያ ቤተክርስቲያንንና ኢትዮጵያን ይባርክ፣ ህዝቧንም ከጥፋት ይጠብቅ። የደብረ ኃይል ቅዱስ ገብርኤል ካቴድራል አስተዳደር
ማስታወቂያ። ደጉ ንጉሳችን የተሰኘ ምርጥ የሻምበል በላይነህ ስራ በማዕዛ ሬስቶራንት ጁላይ 24/2014 ከመሽቱ 8 ሰዓት ፒኤም ጀምሮ የሚቀርብ ስለሆነ በለሱ እንድትገኙ ተጋብዛችኋል። አርቲስት የህዝብ ልሳን እንደሆነ ሁሉ ህዝቡም የአርቲስት አለታመኑን ተርተው ድጋፉን ያሳዩ ዘንድ በትህትና እንጠይቃለን። የሻምበል በላይነህ የሙዚቃ ምሽት ምረቃ በማዛሪ ሶላንት ጁላይ 24/2014 ከመሽቱ 8 ሰዓት ፒኤም ጀምሮ እለተ ሐሙስ አስታውሱ አትርሱ። የሻምበል በላይነህ ስራ በማዛሪ ሶላንት ጁላይ 24 ቀን ሐሙስ ከመሽቱ 8 ሰዓት ፒኤም ጀምሮ የሚቀርብ ነው። ከዋሽንግተን ዲሲ የጋራ ግብረኃይል አስተባባሪ ኮሚቴ የተሰጠ ማስታወቂያ። በዋሽንግተን ዲሲ እና አካባቢ የምትገኙ ኢትዮጵያውያን ባለፉት 2 ሳምንታት በየመንና በእንግሊዝ ኤምባሲ በመገኘት በወያኔ ታግደው ለሚሰቃዩ ታቶ አንዳርጋቸው ጽጌ በብዛት በመውጣት ድምጻችሁን ላሰማችሁት ሁሉ የዋሽንግተን ዲሲ እና አካባቢ የጋራ ግብረኃይል አድናቆቱን እየገለጸ ይጮህ አሁንም እንቅስቃሴው በመቀጠሉ በተለይ የዜግነት ወረቀት ሰጣ ምንም አይነት እንቅስቃሴ ለዜጋው አላደረገችው እንግሊዝ መንግስት በኤምባሲ በመንገኘት የዜግነት ቀለሙን አብረን ጠይቃለን። በነገሰኞ በእንግሊዝ ኤምባሲ ፊት ለፊት በ9 ሰዓት የምንገናኝ ያለ ባከሩት ጥሩንም ያቀርባል። አድራሻው 3100 ማሳሰስ አብኑ ኖርዝ ዌስት ነው። አስታውሱ ሰኞ ጁላይ 21/2014 በ9 ሰዓት ኤኤም በዋሽንግተን ዲሲ። በተጨማሪ በአሜሪካ መንግስት ጋራጅነት ለአፍሪካን ባገነን መንግስታት ፍታችን ኦገስት የ3 ቀን ሰፊ የተለያዩ ድግስና ዝግጅቶች መዘጋጀቱን መረጃው ተገኝቷል። በዚህ መሰረት በወያኔ ሳምባ ተንፋሹ ደሳለኝ ኃይለማርያም ከሌሎች ወያኔ ቡድኖች ጋር ስለሚመጣ የሚመጥን ተቃውሞ ለማድረግ በዋሽንግተንና አካባቢ ከተለያዩ ስቴቶች በሚመጡ አገሮዳዶች በአንድነት ለኦገስት 4 ታላቅ ተቃውሞ ተዘጋጅቷል። የዝግጅቱን ቦታና ሰዓት በተጠንቀቅ እንድትጠባበቁ ሲል የጋራ ግብረ ኃይሉ ያስታውቃል። ማስታወቂያ ለኢትዮጵያውያን በሙሉ የኢትዮጵያ ሙስሊሞች ትግል የጀመሩበት ለተኛ አመት ለማክበርና አሁንም እየተከተከቱ ላሉ ወገኖቻችን ሀገርነት ለመግለጽ የሰደቃና ያንድነት ዝግጅት በፈርስት ጅራ ተዘጋጅቷል። ቀኑ አስታውሱ እሁድ ጁላይ 20 ከ8 ሰዓት ፒኤም ጀምሮ ነው። አድራሻው 6400 ኦክሰን ሂል ሮድ ኦክሰን ሂል ሜሪላንድ ክራሪዮን ሆቴል። የሰደቃና የትግል አንድነት ለተኛ አመት ለመዘከር በፈርስት ጅራ የተዘጋጀ ቀኑ ጁላይ 20 እሁድ ማለት ነው። አድራሻው 6400 ኦክሰን ሂል ሮድ ኦክሰን ሂል ሜሪላንድ ክላሪዮን ሆቴል ከ8 ሰዓት ፒኤም ጀምሮ። ስንቅህን በአህያ ምስጥህን በጉያ ኢትዮጵያ ነጻ ሀገር ሆና የራሷን መንግስት በመመስረት ከታወቀችበት ዘመን አንስቶ መሪዎቿ በቀናይነት ሀገሪቱን ከውጭ ወራሪ ኃይሎች ሲከላከሉት ቆይቷል። በየዘመናቱ ወረራ ቢመጣበትም ሁሉንም ከህዝቡ ጋር በመሆን እየተዋጉ መልሰውታል። የዚህ ዋናብነት መሪዎችና ዜጎች መተባበራቸው ነበር። በገዢዎችና በመሪዎች መካከል የነበረው ግንኙነት ፍጹም እጹብ ድንቅ ነበር ማለት ባይቻልም ለሀገር ነጻነትና ለዋላዊነት ረገድ ግን ነፋስ የማይገባበት ውህደትና ትብብር ነበር ማለት ያስደፍራል። የጋራ ሀገራቸውን ለማዳን ኃይላቸውን አስተባብሮ መቆም አማራጭ እንደሌለው አበክረው አውቀውና ተረድተው ነበር ማለትም ይቻላል። የህዝብና መሪዎች በአንድ መንፈስ መቆም ደግሞ ሀገሪቱ ከቅኝ ገዢዎች ወረራ ራሷን ተከላክላ እንድትቆይ ያስችላታል። የውጭ ወራሪዎች ከተባረሩ በኋላ ግን ገዢዎች ህዝቡን እየጨቆኑ መግዛታቸውን ይቀጥሉበታል። ህዝቡም የመከራ ቀንበሩን እንደተሸከመ መራራ ኑሮውን ይገፋል። ለሀገር መስዋዕት ለመቆም በቤተ መንግስት ውስጥ ጮማ እየቆረጠ ጠጅ እያንቆረቆረ በሚቀማጠለው ልውልና የዕለት ጉርሱ የዓመት ልብሱ ባረረበት ገበሬ መካከል ብዙም ልዩነት ባይከሰትም የመስዋዕት ክብደቱን መዝነው ግን በአርሶ አደሩና በተራው ህዝብ ህይወት ላይ ነበር ማለት ይቻላል። ኢትዮጵያ በዘመናት ነጻ ሀገር ሆና እንድትኖር ካበቋት አበይትና መሰረታዊ ነገሮች አንዱ ዜጎቿ የሀገራቸውን የውስጥ ምስጢር መጠበቃቸው ዋናው አብነት ነበር። ምስጢርህን በጉያ ስንቅህን በአህያ የሚለው ግንዛቤ የዛን ጊዜ ነዋሪዎች ሀገራዊ ባህልና ጠባይ ነበር። የሀገርን ምስጢርና የውስጥ ገበና እንኳንስ ለውጭ ጠላት አሳልፎ መስጠት ቀርቶ እርስ በርሱም ቢሆን በአደባባይ አውጥቶ መወያየት ብልህነት አልነበረም። ጠያፍና እንደረኝነትም ያስቆጥር ነበር። ሁሉም ዜጋ የየራሱ ክብርና ስብና ለመጠበቅ ሲልም ጭምር በአደባባይ ላለመዘረፍ ብርቱ ጥንቃቄ ያደርጋል። ይህ ብሔራዊ ኢትዮጵያዊ ባህሪና ስነ ስርዓት ለባዕዳን ወራሪዎችና ለሌሎችም የሀገሪቱ ባላንጣዎች እንዲሁም በጠቅላላው የኢትዮጵያን ውስጥ ምስጢር ለማወቅ ሲያፈነፍኑ ለነበሩ ሁሉ አስቸጋሪ ሆኖ ቆይቷል። የሀገርን ውስጥ ምስጢር መጠበቅ የውጭ ጠላት ሰርስሮ እንዳይገባ ለመከላከል የሚያስችል ፍቱን መድኃኒት ሆኖ ቆይቷል። የዛሬውን አያደርገውና አርበኛው በስቶ ሀገር ወዳድ ሞልቶ ተርፎ በነበረበት በዚያን ታሪካዊና አስደናቂ ዘመን የሀገር ውስጥ ምስጢር ተጠብቆ ቆይቷል። ያም ሲባል ቁጥራቸው ግምት ውስጥ የማይገባ ጥቂት ካዲያን ለሆዳቸው ብቻ ያደሩ ሰዎች እንደነበሩም ደግሞ መዘንጋት አይገባም። የዚህ ክስተት መኖሩ ደግሞ አያስደንቅም። ለምን ቢባል በማንኛውም ህብረተሰብ ውስጥ በእያንዳንዱ 12 ሐዋርያት ውስጥ አንዳንድ ይሁዳ ስለማይጠፋ ነው። እጅግ የሚያስደንቀው ግን በአሁኑ በወያኔ ዘመን የጋዲያንና የሀገር ሻጥ ቁጥር እየበረከተ መምጣቱ ነው። ታዲያ እያንዳንዱ ህብረተሰብ የሚገባውን መንግስት ያገኛል የሚለውን ስላቅ ሙሉ ለሙሉ ለመቀበል ባይቻልም ላላፊ ጠፊ ጥቅም ሲባል ካዲውን ወያኔን የሚደግፉ ውህዷን ግብረ ይሁዳ መብቀላቸው ለስላቁ ማጠየቂያና መደላደል መሆናቸው ይበልጡ ያስገርማል። የአንድነት ኃይሉ ከነኛ አይነቶቹ ምስጢር ዘግዛጊዎችና ጥብቋቸውን በየጊዜው ከሚለዋወጡ ክፍሎች ራሱን ካላጸዳ ውጤት ያስመዘግባል ተብሎ መጠበቅ የህልም እንጀራ ነው። በተለይ ደግሞ ለመጣው መንግስት ሁሉ ታማኝ አገልጋይ ለመሆን የሚገለባበጠው ሁሉ አገርን ለማዳን በሚደረገው ትግል ውስጥ እምነት ሊጣልበት የሚገባው ነው አልተገኘም። ምስጢር የባቄላ ወፍጮ አይደለም እንዲሉ ለወሬ ማጣፈጫ እንዲጠቅም ታስቦና ሁሉን ያውቃል ባላለው ከሚል ከልቱ ውዳሴ በመነሳት ብቻ ማንኛውንም ነገር እንደ ቀዳዳ ስልቻ ማዝረክረክ የሚጠቀመው የወያኔ ስርዓት እንጂ ለማንም አይደለም። በሀገርና በህዝብ ላይ ከባድ ጥፋት ከፈጸሙ በኋላ የንስሐ ጸጸት ቢያደርጉ የጠፋቸው አገር ልትመለሳችል ይሁዳ በክደቱ ተጸጽቶ ራሱን በዛፍ ላይ ቢሰቅልም ቅሉ ጌታውን ክርስቶስን ከሮማውያን ስቅላት ሊያድነው አልተቻለው። ልመና ሳሉ በቁመና በመሆኑ ኢትዮጵያ ከዘረኞች ጥፋት ማዳን የሚቻለው ቅሉ ሳሜት ዛሬ ሁሉም በቁሙ ተባብሮ በመቆም መሆኑ ልቡ በክህደት ያልተሰለበ ዜጋው ያመለክታል። ወያኔ አገዛዝ እንኳንስ ከወደው ገባዎች በነጻ የሚጎርፍለትን ኢንፎርሜሽን አግኝቶ ይቅርና እንዲያውም በተጠናከረውና በሰላው የመረጃ መዋቅሩ አሰራሩ ጠላቶቹን እያጠቃ ደጋፊዎቹን እያነቃ የሚርበተበት ዘረኛ ድርጅት ነው። የመረጃ ተቋሙን ለማደራጀት ይቻለው ደግሞ በራሱ ክህሎትና ብቃት ችሎታና ጭንቅላት እንዳልሆነ የሚያውቅ ያውቀዋል። የኢትዮጵያን ብሔራዊ ጥቅም ለባዕዳን አለቆቹ አሳልፎ የሰጠ በመሆኑ የራሳቸውን ጥቅም እንዲጠብቅላቸው ሲሉ ባዕዳን አለቆቹ በስልጣኑ እንዲቆይ የሚያስችለውን ነገር ሁሉ በመፈጸም ላይ ናቸው። ባዕዳን አለቆቹ ከሚረዱት ሁሉ አይነተኛው ጉዳይ ደግሞ የኢንተለጀንስ ወይም የስለላ ተቋማቱን በሁለንተናዊ ረገድ ማደራጀት ነው። የስለላ ተቋማቱን ከማደራጀት አልፎ ተርፎ በስልጠና በስለላ መሳሪያዎች ግንባታ በኤሌክትሮኒክ ሳይንስ አሰራር ደረጃ ይተባበሩታል። ከራሳቸው ኢንተለጀንስ ወይም ስለላ ድርጅቶች ጋር ያስተባብሩታል። ተቋማዊ ድርጅቶችና ግለሰቦችን እየተከታተሉ ይዙለታል። የተቋማዎችን እንቅስቃሴ ሁሉ ይጠልፉለታል። የስለላ መረቦችን በመዘርጋት በሁሉም የኢትዮጵያ ህብረተሰብ ሰርስረው እንዲገቡ አድርገውታል። ሰላዮቹንም በሙያው የተላቀቀ ችሎታ እንዲያገኙ ያሰለጥኑለታል። ኢትዮጵያን በማጥፋት ላይ የሚገኘው ወያኔ ኢንተለጀንስ ወይም ስለላን አስመልክቶ ከባዕዳን የሚያገኘው እርዳታና ትብብር የሚያስገርም ሆኗል። የተቋማዊ ድርጅቶች አለመተባበርና ያሰራራቸው ዝርክርክነት ተጨምሮ ለወያኔ ስለላ ሰራተኞች ሰርስሮ ለመግባት አመት ሁኔታን አመቻችቶላቸዋል። የሚያስገርመው ደግሞ ይህንን የስለላ ጥቃት አሁንም ቢሆን ተቋማዊ ነኝ የሚለው ክፍል ሁሉ የቱን ያህል እንደተገነዘበውና ምንስ ያህል ጥንቃቄ እንደሚያደርግ በእርግጠኝነት ማወቅ አልመቻለም። ሰኔና ሰኞ የተገጣጠመለት ወያኔ ግን ሁኔታዎችን ሁሉ ለመጠቀም እንቅፋት አላጋጠመውም። ሁኔታዎቹን ሁሉ አሁን ባሉበት ደረጃ ይቀጥላሉ ማለት ግን አይደለም። በእርግጥም ይቀየራሉ። ሁኔታዎችን የሚቀይራቸው ግን ኢትዮጵያ ህዝብ የተባበረ ትግል እንደሚሆን ደረትን ነፍቶ መናገር ይቻላል። የወያኔ በላይ ጠባቂዎች ሁሉ የማይበገረው የኢትዮጵያ ህዝብ ትግል መፋፋሙን ሲገነዘቡ ወያኔን አጋልጠው እንደነጋበት ጅብ እንደሚፈረክቱ በሌሎች ሀገሮች ተደጋግሞ የታየ ሀቅ ነው። ለዚህም የሶቪየት ህብረትንና ደርግን፣ የግብፁን ሁሴን ሙባረክና አሜሪካንን፣ የኢራኑ ሻህ ባህላቢንና አሜሪካን እንደ ታሪክ ማስረጃ ጠቅሶ ማለፍ ይቻላል። ባዕዳኑ ዘላለማዊ ጥቅማቸውን ለማስጠበቅ ሲሉ ደግሞ ከሚመጣው አዲስ አገዛዝ ጋር ሰልፋቸው እንደሚያስተካክሉ ልንጠራጠር አንችልም። ዋናው ጥያቄ ግን እረ ለመሆኑ ኢትዮጵያ ዘላቂ ጥቅም የሚያስጠብቅላት ማን ሊሆን ይችላል የሚለው ነው። ይህንን ጥያቄ መመለስ የሚገባው ማንኛውም የሀገሪቱ ዜጋ መሆን እንዳለበት እናምናለን። የራስን ሀገር ጥቅም ለውጭ ባዕዳን አሳልፎ የሚሰጥ ቡድን ኢትዮጵያ በታሪኳ ሲገጥማት ይህ ያሁኑ የከፋ ሆኗል። እንደ እግር እሳት የሚያንገበግበው ግን ያ ሁሉ መስዋዕት ተከፍሎ ዛሬ ሀገራችን ባስከፊ ሁኔታ ላይ መሆኗ መታያቷ ነው። ይህ ሀቅ እንዳለ ሆኖ እነኚህ የውጭ ኃይሎች ከወያኔ ጋር እየተባበሩ ይህንን ተግባር የሚያከናውኑት ሆም ብለው አስበውበት ኢትዮጵያን ህዝብ ለመጉዳት ሲሉ ብቻ ነው ብሎ ለማለት ባያስደፍርም ዛሬ ወያኔን የሚደግፉትና የድርጅቱን ማባሪ ተባባሪ ለመሆን የወሰኑት ግን የራሳቸውን ጥቅም ለማስጠበቅ መሆኑን ደግሞ የሚካድ አይደለም። ዘላቂ ጥቅማቸውን የሚያስጠብቅባላቸው ሁሉ በዘላቂ ወዳጅነት ደረጃ ያስተናግዳሉ ባይባልም ወያኔ ግን በእግዚአብሔር አገልጋይነት ይጠቀሙበታል እንጂ አለቅነታቸውና ሽርክናቸው እስከ ዘለቄታው ድረስ እንደማይዘልቁበት እናውቃለን። ይህንን ለማለት የሚያስችለውም ዘላቂ ጥቅም እንጂ ዘላቂ ወዳጅም ይሁን ዘላቂ ጠላት ብሎ ነገር የለም የሚለውን የምዕራባውያን የዲፕሎማቲክ ተባህል ስለምንገነዘብ ነው። ያም እንዳለ ሆኖ ወያኔ ታማኝነቱን እያረጋገጠ ታዛዥነቱን እስከቀጠለላቸው ድረስ የበላይ ጠባቂዎቹን እንደሚሰለብቱ መዘንጋት አይገባም። ወያኔና በባዕዳን ኃይሎች መካከል ያለው ግንኙነት ያለቃና ጭፍራ ቁርኝነት ነው። የቶቹ ጸሩትና ሲያዙት አቤት ወዴት ብሎ ያሉትን መቀበል ነው። ይህ ባህሪ ደግሞ ለማንኛውም አገር ወዳድ ኢትዮጵያዊ የሚዋጥለት አይሆንም። ለዚህም እኮ ነው አገር ወዳድ መሪዎች በባዕዳን ኃይሎች የማይወደዱት። በኢትዮጵያ አገር ወዳድ መሪዎች እስካልበቀሉ ድረስ ደግሞ አገራችን ያልፍላታል ተብሎ የሚታሰብ አይሆንም። ይህንን ሀቅ የተገነዘበ ዜጋ ሁሉ አገር ወዳድ ዜጎችን እያበቀለ ማፍራትን አበክሮ ሊያስብበት ይገባል። በዚህ ረገድ ተስፋ የሚደረገው በየዘመናቱ የኢትዮጵያ ሀገራችን እውነተኞቹ አገር ወዳዶች የሚፈልቁባት ሀገር በመሆኗ ነው። እነሱ ደግሞ ወደ መድረኩና ወደ ፖለቲካው መዳር ሊመጡ የሚችሉት እንደ ዲዮጋን በጠራራ ፀሐይ በፋኖስ ተፈልገው ሳይሆን እያንዳንዳቸው ምግባራቸውን፣ ተግባራቸውን፣ የሞራል ልዕልናቸውና ታማኝነታቸውን በድርጊት ያስመሰክሩ እንደሆን ይጠበቅባቸዋል። እነዚህ ደግሞ ወላጅቷ ኢትዮጵያ በድባቅ ትሂድ እንጂ ሞልቶ ተርፈዋል ብለን ማመን እንፈልጋለን። በአንጻሩ ግን ሰው ያላወጣ ትውልድ የሰው ያለ እያለ መጥቶ ብቻ ሰው ሊወጣለት የማይችል መሆኑን መገንዘብ ይገባል። አርበኛንና ሀገር ወዳድ ዜጎችን እያጠፉ አዲስ አርበኞችን ማግኘት ያስቸግራል። ምክንያቱም እስካሁን እንደታየው ከሆነ የፊት ወዳጅህን ከፍለው በሻሽ የኋለኛው እንዳሸሽ ብለው እያዘኑ ያለፉትን ታላላቅ አርበኞች ታሪክ እየሰማን በማደጋችን ነው። አርበኞች እየበቀሉ በመስዋዕት የእነርሱን ፈለግ የሚከተል ትውልድ እያፈሩ ካለፉ የእነርሱን መስዋዕትነት ከንቱ ሆኖ አይቀርም። የመስዋዕቶችና የሰማዕቱ ገድል ውጤት አስመዝግቧል ለማለት የሚቻለው ተተኪው ትውልድ የእነርሱን አርባ በማንሳት ሀገሩን ከጥፋት ለማዳን ሲችል ነው። ለዚህ ውጤት አብነት ከሚሆኑ መካከል ዋነኛው የራስን ምስጢር እየጠበቁ የጠላት ሰላዮችን እየተከታተሉ ማምከን ወይም ከጥቅም ውጪ ማድረግ ይሆናል። ምስጢር ክን በጉያ ይባላል እንጂ አዝረክርከው አልተባለም። በማንም ቀለምና ካባ የሚመጣ አምባገነን ለስልጣኑ መሰረት አድርጎ የሚጠቀምባቸውና ህዝብን ለመጨቆን የሚገለገልባቸው ልዩ ልዩ የመጨቆኛ መሳሪያዎች ይኖሩታል። በህዝብ የተጠላ በመሆኑ የህዝብን ተቃውሞ ይፈራል። ስልጣኑን እየጠበቀ እድሜውን ለማራዘም የመጨቆኛ መሳሪያዎችን አዘጋጅቶ ማጠናከር የቅድሚያ አጀንዳው ወይም ተልእኮ ይሆናል። የህዝብ አመጽ በማንኛውም ወቅትና ሁኔታ ይነሳብኛል ብሎ ስለሚሰጋ አመጹን ለማዳፈን ማንኛውንም ያህል እርምጃ ከመውሰድ አይቆጠብም። ይህን ለማሳካት ሲልም ራሱ ያወጣውንም ህግ ቢሆን እንኳን ከመጣስ ወደኋላ አይልም። ዛሬ በኢትዮጵያ የተዘረጋው ዘረኛ ስርዓት አራማጅን ፈጽሙት ይህንኑ ነው። ለህልውናቸው አስጊ የመሰላቸውን ሁሉ ለማጥፋት የዓለም አቀፍ ህጎችን ሁሉ በመጣስ ድንበር ዘለል ውንብድናን ሳይቀር ያካሄዳል። የስለላ ተቋማቸውን የሚቆጣጠሩት ከራሳቸው ብሔር የተውጣጡ አባሎች ናቸው። ዛሬ በኢትዮጵያ የመንግስት ታሪክ ተወዳዳሪ የሚያገኝለትን ጸረ ህዝብ ኢንተለጀንስ ተቋምና የስለላ ድርጅቶችን የገነባው ወያኔ ይሆናል። ለአብነት የሚከተሉትን ኢንተለጀንስ አገልግሎት ልዩ ልዩ ተቋማትን እንመልከት። አንደኛ፣ በህዝብ ደህንነት ስም የተዋቀረው የወያኔ መረጃና ስለላ ድርጅት። ሁለተኛ፣ በናዚ ጀርመን ጌስታፖ አምሳያ የተደራጀው የፖሊስ አጋዚ ፌዴራል ድርጅት። ሶስተኛ፣ ወያኔ ጻፋቸውን የመጨቆኛና የመቅጫ ህጎችን እየተረጎመ የሚበይኑ ዳኞች፣ ወያኔ ጠበቆችና አቃቤ ህጎች። አራት፣ ለምርመራና ማሰቃያ የተሰነዱ ዘመናዊ መሳሪያዎች፣ የስቃይ እስር ቤቶች። አምስት፣ የህዝብን አመፅ ለመቋቋምና ለማፈን ሲባል የሰለጠነ የተደራጀና የታጠቀ ሰራዊት፣ ልዩ ሚስጥሮች፣ አፋኝ ቡድኖች። ስድስተኛ፣ ፕሮፓጋንዳቸውን የሚያዘንቡበት መገናኛ ብዙሃንና የህትመት አገልግሎቶችን የሚጠቀሙባቸው ተቋማት ሁሉ። ሰባተኛ፣ ኤሌክትሮኒክስ ሰርቬላንስ ወይም ክትትል፣ ጠለፋ፣ የስልክ፣ የኮምፒውተር፣ የሴልፎን መገናኛን፣ ሬዲዮ ጠለፋ ወዘተ። ስምንት፣ በህብረተሰብ ውስጥ ተሰግስጎ በመግባትና በብዛት ሰርስረው በስውር የተቀመጡ ሰላዮችና ወሬ አቀባዮች። ለኝን ሁሉ ማንቀሳቀሻ የሚሆነው ገንዘብ ምን ያህል እንደሚሆን ትክክለኛው ሀዘብ እርግጠኝነት ቀርቶ በግምት እንኳን ቢሆን ለመናገር የሚችል አይኖርም። ምክንያቱም ባጀቱ ወይም ወጪው በብርቱ ምስጢር ስለሚያዝ ነው። ያም ሆኖ በበርካታ መቶ ሚሊዮኖች ብር እንደሚሆን የምሁር ግምቶች አሉት። ይሁሉ የሀገር ሀብት የሚፈሰው ኢትዮጵያን ለማፈራረስ ታጥቆ ለተነሳ ዘረኛ ስርዓት መጠበቂያ መሆኑ ታሪክ በአገራችን ላይ በሚያሳየው ምጽአት ላይ እንገረማለን። ይህንን ሁሉ ባጭሩ ለመገንዘብ ካልቻለን ምን መደረግ አለበት በሚለው ላይ ትኩረት ሊደረግበት ይገባል ይላለን። በበኩላችን የሚከተሉትን ነጥቦች ቅድሚያና ትኩረት እንዲያገኙ ለህዝብ እናሳስባለን፣ ለተቃዋሚ ኃይላትም ጥሪ እናስተላልፋለን። አንደኛ፣ የወያኔን የስለላ መረቦችን ለመከታተልና ለመበታተስ በመሐከላችን ሰርስረውና አድፍጦ የሚገኙትን ሰላዮች ማጋለጥና መንጥሮ ማውጣት። ለበሁሉም የህብረተሰብ ውስጥ በተለያዩ ሽፋኖች ተመድበው የመረጃ ስርዓት የሚሰሩትን ጠንቅቆ ማወቅና መለየት፣ እነኚህ ግለሰቦች ከየትኛው ጎሳና ሙያ የተውጣጡ እንደሚሆኑ መረዳትና ወያኔን ከልብ ሊደግፉ ባይችሉም ለጥቅም ብቻ ሲሉ ሀገርን ለመጉዳት እንደሚችሉ አለመዘንጋት። ሁለተኛ፣ የተቃዋሚ ክፍሎች ከወያኔ ሰላዮች ነፃ ያልሆኑ መሆናቸውን አውቀው አስፈላጊውን ጥንቃቄ ማድረግ ይኖርባቸዋል። የጓዳ ምስጢር የሚያቀብሉ ውስጥ አዋቂዎች የሚያስከትሉት ከባድ ጉዳት መሆኑን መረዳት እንዝላል ከመሆኑ ያድናል። ሶስት፣ ከወያኔ ጉዳትና ጥቃት የዓለም አቀፍ ዲፕሎማሲ ወይም የሰብአዊ መብቶች ተከራካሪ ወይም የሃይማኖት ተቋማት ወዘተርፈ ይጮሁልናል ብሎ ማሰብ ከንቱ ምኞት መሆኑን ተረድቶ ራስን ጠብቆና በራስ ኃይል ብቻ ተማምኖ መታገል ሀገሪቱን ከጥፋት ማዳን። ሰሞኑን ወያኔ በአንድ ስደተኛ ታጋይ ላይ የወሰደውን ድንበር ዘለል ውንብድና ያጤኗል። አራት፣ የህዝብን የተባበረ የአመፅ ትግል የትኛውም የስለላና ድርጅትና የመረጃ ስምሪት እንደማያቆም መረዳት ይገባል። ይህንን ሀቅ አውቆ ተባብሮ መታገልና ሀገርን ከጥፋት ማዳን አማራጭ የለውም። አሁን በሚታየው ዝርክርክነት ሀገሪቱን ማዳን ይቅርና ራስንም መከላከል አልተቻለም። ይህ ጥቃትና ጉዳት በእያንዳንዱ ቤት እያንኳኳ መምጣቱን የሰሞኑ ድርጊት ተጨማሪ የማስጠንቀቂያ ደወል ሆኗል። ያልጠረጠረ ተመለጠረ ነውና ሰላዎችን እየጠረጠሩ ጠላትን እየመነጠሩ መታገል ለድል ያበቃል። ኢትዮጵያ ለዘላለም ትኖራለች።
የአንድነት ኃይሎች ዛሬም ሕያው ናቸው። የጣሊያን ጦር አገራችንን በወረረ ጊዜ አርበኞችን ለመከፋፈልና የጣሊያንንም የበላይነት ለማስፈን በሚል በጣሊያን ንጉሥ የበላይ ሥልጣን ስር ሆኖ የአጼ ኃይለ ሥላሴ ልጅ ንጉሥ ይባል ዘንድ ጥረቶች ነበሩ። በዚሁም ጊዜ በእንግሊዝ ስር እንገዛ ብለው ደብዳቤ ወደ እንግሊዝ ገዢዎች የጻፉም ማፈሪያ ሽማግሌዎች እንደነበሩ ታሪክ ዘግቧቸዋል። ዘመናዊ ምሁር ነኝ ያለም አንድ ጠባብ በበኩሉ ጣሊያን ቅኝ ገዝቶን በነበረ ምንኛ ባማረ ነበር ብሎ ባለፉት ዓመታት ሲጽፍ ሕዝብ ታዝቦታል። በወሳኝ የታሪክ ወቅቶች አሳፋሪ ክህደትን የሚያንጸባርቁ መኖራቸው የታወቀ ነው። በአሁኑ ጊዜ ይህንኑ የክህደት ነጋሪት ለመደለቅ የተነሱ ክፍሎች አንድም በኢትዮጵያ አንድነት ጥላ ስር መታገልን ተቃርነው ሲቆሙ፣ በሌላ በኩል ደግሞ የአንድነት ኃይሎች ከቶም በአገሪቷ የሉም ብለው ጥሩምባ መንፋቱን ተያይዘውታል። ይህ ልፈፋ ደግሞ መቼስ ማልጎደኒ መቼስ ምን ይደረጋል በሚል የነሱን የግንጠላ አጀንዳ ለማስደገፍ መሆኑ ግልጽ ነው። ሐቁ ይነገር ከተባለ ግን ዛሬም ቢሆን የኢትዮጵያ አንድነት ኃይሎች፣ ለኢትዮጵያ አንድነት የቆሙ አርበኞች ሕያውም ብዙም ናቸው። በርግጥ የአንድነት ኃይሎች ገና በቂና ጠንካራ ትብብርን አላደረጉም፣ ደካማም ናቸው። ከውስጣቸው ለጥቅም የተገዙ ተከስተዋል። ይህ ሁሉማ ሌላም ድክመትን ጠቋሚ ክስተቶች ቢኖሩም ዛሬ በኢትዮጵያ ጠንክረውና አይለው ያሉት የግንጠላ ኃይሎች ብቻ ሆነው ለኢትዮጵያ አንድነት የሚሰቡ ኃይሎች ደብዛቸው አልጠፋም። ነጋ ጠባ የአንድነት ኃይሎችን የሚያንኳስሱና በቀጥታም ሆነ በተዘዋዋሪ ሊጎዱ የሚጥሩ ሁሉ ሰልፋቸው ከሕዝብ ሳይሆን ከጸረ ኢትዮጵያ ጎራ ነው። በተጨባጭ ያለውን አስተላለፍ ስንቃኝ ባንድ በኩል ደከመ ተነከረ ያንነት ጎራ ሲኖር በሌላ በኩል ደግሞ ደፍሮ አቋሙን ተናገረ ወይም ተቅለፍልሶ የግንጠላ ዓላማውን ደበቀ የግንጠላን ጎዳና የተያያዘ ወይም የሚያቀነቅን ክፍል አለ። በእነዚህ መካከል ደግሞ ከጠቀመና ከንቃት ጉድለት የተነሳ አድርባይነትን አቅፎ የሚወዛወዛል። ለገንጣይ ቡድኖች ሽፋን የሚሰጥ የገንጠላ አቋማቸውን ቅንጣትም ሳይቀር የለም በኢትዮጵያነት ጥላ ስር ችግሮቹን ሊፈቱ ተስማምተዋል ብሎ የሚቀጥፍ ሐቁ ግን ሳይውል ሳያድር መጋለጡ አልቀረም። በዚያድ ባሬ የባህር ኃይል አዛዥ የነበረ የሚመራው የኦጋዴን ግንባር ኦጋዴንን ገንጥለን ነፃ ኦጋዴንያን መስርተን ሶማሊያን እንደባልቃለን ሲልና የፈረደበትን አበሻ ወይም አማራ ቀኝ ገዥና ጠላት ብሎ ሲያወግዝና ሲኮንን አመት አልፈዋል። አሁን በመድረክ የሚታዩትና ዋና ተቀማጭነታቸውን ያደረጉት ሁለት የኦነግ ቡድኖች ሽም ነፃ ኦሮሚያን መመስረትና ከኢትዮጵያ መገንጠል ነው ግባችን እያሉ ነው። የወያኔ ሚኒስቴር የነበረ አንድ የኦነግ አዛውንት አባል ይባስ ብሎ አገሪቷ ማለትም ኢትዮጵያ ፍርስርሷ መውጣቱ አስፈላጊ ነው ሲል በቅርቡ በአደባባይ ለፍፏል ጽፏል። ይህ የሚሸፋፈን ጉዳይ አይደለም። መፍትሄ እንፈልጋለን ከተባለም ችግሩን መሸፋፈን ሳይሆን ግልጽ አድርጎ አውጥቶ መመርመር ያስፈልጋል። ብሶት መኖሩ ግልጽ ነው፣ ግን የህዝብ ብሶትና የደርግና ወያኔ ሚኒስቴር የነበሩ ግለሰቦች ብሶት አንድ አለመሆኑ መዘንጋት የለበትም። የነዚህ ብሶት ሳይሆን የአድርባይነት ታሪካቸው ለመጪውም እያዘጋጃቸው እስከዚያው ደግሞ ጥላቻን ሲጋልቡ የሚታዩበት ነው። የወያኔ ዘረኝነት እንዳለ ሆኖ መላውን የትግራይ ህዝብ በጥላትነት መፈረጅ ስህተትም ጎጂም ነው። የፈረደበትን የአማራ ህዝብ ደግሞ ለሁሉ የስርዓቶችና አገዛዞች ጥፋት ሁሉ ተጠያቂ አድርጎ በጥላቻ መቀጥቀጥም የሚጠቅምም ሆነ የሚያዋጣ ስምሪት አይደለም። ሐቅንና የአገርን ሁኔታ መረዳትን አለመቻል ይጠቁማል እንጂ የደርግ አገዳዝ ሊወድቅ ሲቃረብ የሻዕቢያው መሪ እውነታ ይባል ስለነበር የአማርኛ የሻዕቢያ መጽሔት በሰጠው ቃለ መጠይቅ ስለ ኢትዮጵያ አንድነት የሚጨንቀው የአማራው ህዝብ እንጂ ሌላው አይደለም ብሎ ነበር። ምንኛ ስህተት እንደፈጸመ መማርን ተገዷል ብንል ስህተት አይሆንም። መለስ ዜናዊም ቢሆን በቅርቡ ለሞተው የኢትዮጵያ ጠላት ፖል ሄንዚ ከጫካ ሆኖ በሰጠው ቃለ መጠይቅ የሸዋ አማራ በሚለው ህዝብ ላይ ያወረደውን አጸያፊ ውርጅብኝ አንብበናል። ይህን ህዝብ ነጥሎ ማጥቃት የተፈለገው ለኢትዮጵያ አንድነት የቆመ ነው በሚል መሆኑን የሻዕቢያው መሪ ንግግር ራሱ ገላጭ ነው። ለኢትዮጵያ አንድነት ግን ብዙሃኑ ኢትዮጵያዊ ኦሮሞውንም ሌሎችንም ጨምሮ እንደሚቆም ታሪክ በሩቅም በቅርብም አሳይቷል። በዘመነ ደርግ ዛሬ የኦነግ መሪ የሆኑት ብዙዎቹ ከደርግ ጋር አብረው በሽብርም ሲካፈሉ ቢታየም ብዙሃኑ የኦሮሞ ታጋይ ግን በጸረ ደርጉ ትግል በተለይም ከኢሕአፓ ጋር ሆኖ ታግሎ መስዋዕትነት መክፈሉ የማይካድ ነው። ብዙ ሺህ የትግራይ ልጆች ወያኔ የሸዋ ኮራኩር ኢላቸው የነበሩ በኢሃፓ ስር ተሰልፈው ለኢትዮጵያ ተሰውተዋል። ዛሬ ጠባቦችና የግንጠላ ኃይሎች በኢሃፓ ላይ አጸያፊ ዘመቻን ማጣጣፋቸው የሚያስገርም የማይሆነውም ለዚህ ነው። ለዓላማችን መሳካት እንቅፋት ነው ይሆናል ብለው ስለሚፈርጁት በኢትዮጵያ አንድነት ላይ አይደራደርም ብለው ስለሚያምኑ ስለሚያውቁም ነው። የኢትዮጵያ አንድነት ኃይሎች በአብላጫው በዲሞክራሲ የሚያምኑ ናቸው። የድሮውን መላሽ ወይም ህዝብ የጠላውን አገዛዝ መስራች አይደሉም። ግንጠላን ሲቃወሙ በዲሞክራሲያዊ ኢትዮጵያ የብሔረሰቦች ችግር ይፈታል መፈታት አለበት ብለው ስለሚያምኑ ነው። ለነገሩ የአማራ ህዝብ እንደ ህዝብ በጨቋኝነት የሚፈረጅ አልነበረም አይደለምም። ወያኔ እንደሚለው ያገኘው ትርፍ ትርፍራፊ ወይም ተረፍ መረፍ የለምም። የአማራ ሰፊ ህዝብ የስራቶች ሁሉ ተጨቋኝ ሆኖ ፍዳውን እያየ ይቆየና ያለ የሚወገዝ ሳይሆን የሚታዘንለት ህዝብ ነው። የአንድነት ኃይል መሆኑ ደግሞ የሚያኮራ ነው። ለሀገራችን ሉዓላዊነት የተገደሉና የተዋደቁ ሌሎች ብሔረሰቦች ሁሉ መደነቅና መከበር እንደሚገባቸው ማለት ነው። በዚህ ላይ ልዩ ጸጋም የለም። ህዝብ ለአገሩ መስዋዕት ይጠበቅበታልና። ሀፍረት ግን ለባንዳና ለከሃዲ ነው። ከየት ይምጣ ከየት ይወለድ? ኢትዮጵያ ባለታሪክ አገር፣ ህዝቧ በደሙ ያቆያት አገር ናትና በጥቂቶች ጫጫታና ጥላቻ ህልውና የሚያከትም ሊሆን አይችልም። ዛሬም አገሬ ህይወቴ ብለው የሚጠብቋት አሉና ህልውናዋ ይከበራል። የአንድነት ኃይሎች የሉም ብለው ሊዝናኑ ወይም ሌሎችን በቀቢጸ ተስፋ ሊያሸማቅቁ የሚጥሩ ክፍሎች ነገ ሀፍረታቸውን መከናነብ ይገደዳሉ። የአንድነት ኃይሎችም በበኩላቸው ድክመታቸውን በትጋት አስወግደው ተባብረውና ጸንተው ኢትዮጵያን ካጥፊዎች መከላከልና ዘረኛውንም አገዛዝ ለማውደም መጣር አለባቸው። ዴሞክራሲያዊት ኢትዮጵያ ብቻ ናት ተበደልኩ ለሚለው ህዝቧ ሁሉ ተገቢው ምላሽ መስጠት የምትችል። መገንጠል ወይም ሞት ብለው የተገነጠሉት ዛሬ የደም እንባ እያፈሰሱ መገኘታቸው በቂ ትምህርትን ይሰጣል። ቆሻሻ አገዛዝና ፍርሃትን ማስወገድ እንጂ ኢትዮጵያዊነትን መካድ ሆነ ለግንጠላ ለመደራደር መዘጋጀቱ ጠቃሚ አይሆንም። ከተመክሮ አልማር ብለው በግንጠላ አባዜ ለሚዋዥቁት ሽፋን መስጠትም ኢትዮጵያና ኢትዮጵያዊነትን በግልጽ መቃረን መሆኑን ተረድተው የሚመለከታቸው ሁሉ በጊዜ ሊታረሙ ይገባል። ነጻ አውጪ ነን ብለው ከህዝብ ፍላጎት የራቀን መርሃ ግብር ያነገቡትን ስንቃወምም የህዝብን ብሶት ክደን ሳይሆን በዴሞክራሲያዊ መንገድ ምላሽ ለመስጠት ቆርጠን መሆን አለበት። አንድነቷ ለተጠበቀ ዴሞክራሲያዊት ኢትዮጵያ በጋራ እንታገል። አንድነት ኃይል ነው። እናቸንፋለን።
አድማጮቻችን፣ ለዛሬ ያለን ዝግጅት በዚሁ ይጠናቀቃል። ሳምንት እስክንገናኝ ደህና ቆዩ።
ቶቻችን ለከለሽ ኖረሽ አታ ሲንበኝ